ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መስከረም 16 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። ክብራትና ክብራን
እንኳን አደረሳችሁ። ጤና ይስጥልኝ እላለሁ። አስተናጋጃችሁ አዲሱ አበበ ነኝ።
እኔም አሉላ ከበደ ነኝ። ጤና ይስጥልኝ።
ከሁሉም በላይ ኢህአዴግ 1-5 ጠርንፎ የያዘው አካል ነው። ስለዚህ በ1-5 ባለው ስርዓት የትኛውም ስፍራ በየትኛውም ቦታ ምን እንደተደረገ ኢንፎርሜሽን ያጣል የሚል ግምት የለንም።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ደግሞ አሉላ፣
ከፒዮንግያንግ ጋር ጦርነት ላይ አይደለሁም ስትል ዩናይት ስቴትስ አመለከተች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊ የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም የተንበረከኩ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወደሱ። የኢራቅ ኩርዶች ነጻ አገር ለመሆን በትላንትና ዕለት የሰጡትንና ከኢራቅ መንግስትና እንዲሁም ከጎረቤት አገሮች ከዩናይት ስቴትስ ጭምር ተቃውሞ የተሰነዘረበትን የህዝበ ውሳኔ ድምፅ ውጤት ዛሬ ይሰማሉ ተብሎ ተጠብቋል የሚሉት ከዋና ዋናዎቹ።
አመሰግናለሁ አሉላ። አሁን አድማጮች የምሽቱን ዋና ዋና ዜና እናሰማለን።
ከፒዮንግ ያንግ ጋር ጦርነት ላይ አይደለሁም ስትል ዩናይት ስቴትስ አስታወቀች። በሰሜን ኮሪያ ላይ ጦርነት አላወጅንም ሲሉ በትላንትናው ዕለት ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ሴራ ሀከቢ ናቸው። እንደ እውነቱ ከሆነ ያ አነጋገር መሰረተ ቢስ ነው ብለውታል። ከቃል አቀባዩ አስተያየት ጥቂት ሰዓታት ቀደም ብሎ ታዲያ የቀደመውን ውንጀላ ያሰሙት ሰሜን ኮሪያ በያዘችው ዛቻና ማስፈራሪያ ከቀጠለች ፒዮንግያንግ የምትባል አገር አትኖርም ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ያስተላለፉትን መልእክት ዋቢ ያደረጉት የሰሜን ኮሪያው የውጭ ጉዳይ ሚኒስትር ናቸው። ሪዮ ያንግ ሆ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገኝተው ነው ለጋዜጠኞች በሰጡት አስተያየት በእርግጥ ይህ አነጋገር በአሁኑ ወቅት የዩናይት ስቴትስን ፕሬዚዳንታዊ መቀመጫ ከተቆናጠጡ ሰው ሲሰማ ይሄ በግልጽ የጦርነት አዋጅ ነው ብለውታል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር አክለውም አገራችን ላይ ለመጀመሪያ ጊዜ ጦርነቱን ያወጀችው ዩናይት ስቴትስ መሆኗን የተባበሩት መንግስታትም ሆነ ዓለም በሙሉ ሊያስታውስ ይገባል ብለዋል። ምንም እንኳን ሰሜን ኮሪያ ከአሁን ቀደም በተደጋጋሚ ጦርነት ብታውጅም አሁን ግን ወደ ለየለት አንዳች ቀውስ እያመራን ይመስላል ያሉት በኒውዚላንድ ዌሊንግተን የቪክቶሪያ ዩኒቨርሲቲ የዓለም አቀፍ ጉዳዮች አንጋፋ የፖለቲካ አጥኚ ቫን ጃክሰን ናቸው። የቀድሞ የኮሪያ ፖሊሲ ጉዳዮች ዲሬክተርና የዩናይት ስቴትስ የመከላከያ ሚኒስትር የመከላከያ ስትራቴጂዎች አማካሪ ለአሜሪካ ድምጽ በሰጡት በዚህ አስተያየታቸው አሁን የተባለው ጦርነት መሀል ባንሆንም በምንናገራቸውም ሆነ በምንወስዳቸው እርምጃዎች ግን ጦርነትን ለማስወገድ የሚያስችሉ ጥረቶችን የሚያሰናክሉና የግጭትን አይቀሬነት የሚያረጋግጡ ነገሮችን በሙሉ እያደረግን ነው ብለዋል። በሌላ በኩል የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሆ በበኩላቸው ፒዮንግያንግ በሰሜን ኮሪያ የአየር ክልል ውስጥ ባይገኙም የዩናይት ስቴትስን ስትራቴጂያዊ ቦምብ ጣይ አውሮፕላኖች መታ ትጥላለች ሲሉ አስጠንቅቀዋል። አገራቸው ከሰሜን ኮሪያ ጋር ጦርነት ውስጥ አትገባም የሚል ተስፋ እንዳላቸው በትላንትናው ዕለት በጸጥታ ጉዳዮች ጉባኤ ላይ የተናገሩት ደግሞ የዩናይት ስቴትሱ ብሔራዊ ጉዳዮች ጸጥታ ጉዳዮች አማካሪ ኤችአር ማክማስተር ናቸው። ነገር ግን ሊሆን የሚችልበት እድል አለ ብለዋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊ የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም የተንበረከኩ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወድሰዋል። በትናንትናው ምሽት ከአሪዞናው ካርዲናሎች ቡድን ከሚያደርጉት ጨዋታ አስቀድሞ ሰሞኑን ሌሎች በርካታ ተጫዋቾች እንዳደረጉት ሁሉ ተንበርከው ተቃውሟቸውን የገለጡት የዳላስ ካውቦይ ቡድን አባላትና የቡድኑ ባለቤት ጄሪ ጆንስ ናቸው። ቆይቶም መዝሙሩ ሲሰማ ከተንበረከኩበት ተነስተዋል። ፕሬዚዳንት ትራምፕ ይህን አስመልክቶ በትዊተር አማካኝነት ባስተላለፉት መልእክታቸው ትናንት ማታ በብሔራዊ እግር ኳስ ጨዋታ وقت يدالاسو بودن تجاوات بمولو سيمبرككك تقاومون بجهوت ياسماو تملكاج دمس اسكزاري كسماو تولو يلاك انا تالاك قطة يتقلت ابتنا برسيلو صفوال ساس اللسولة مستنياكن يتجاوات وچون يتقاومون مغلجا بمنكفيس افو ترامبا كلاوم سووش كجاواتاو بفيت بباندراج اللاي يميكات تاون اكبروت يقود دلو درقيت ለማሳየት ቴሌቪዥናቸውን ከመከፍቱበት በስተቀር ብሔራዊ እግር ኳስ ሊግ ተመልካችና ተቀባይነት አጥቷል ሲሉም ተሳልቀዋል። ይሁንና መዝሙሩ በሚዘመርበት ወቅት የዳላስ ቡድን ተጫዋቾች መቆማቸው ትልቅ አውንታዊ ለውጥ ነው። ሁላችንም አገራችንን እንወዳለን።
የኢራቅ ኩርዶች ነጻ ሀገር ለመሆን በትላንትናው ዕለት ተሰጥተንና ከኢራቅ መንግስት እንዲሁም ከጎረቤት ሀገሮችና ከዩናይትድ ስቴትስ ጭምር ተቃውሞ የተሰነዘረበት የህዝብ ወሳኔ ድምጽ ውጤት ዛሬ ይታወቃል ተብሎ ተጠብቋል። የኢራቋ ኩርዲስታን ግዛት ከተቀረው ኢራቅ ተገንጥላ ራስዋን የቻለች ነጻ ሀገር የሚያደርጋትን ድምጽ ታገኛለች የሚል ግምትም ከምርጫው አስቀድሞ አሳድሯል። የህዝብ ወሳኔው ድምጽ የኢራቋ ኩርዲስታን ክፍለ ግዛት ራስዋን የቻለች ነጻ ሀገር ትሆን ዘንድ የይሁንታ ድምጽ ያስገኝላታል የሚል እምነት አስቀድሞ በስፋት ቢያሳድርም በህዝብ ወሳኔው የሚሰጥ የይሁንታ ድምጽ ግን በቀጥታ ነጻ ሀገር የሚያደርግ ባይሆንም የኩርድ ባለስልጣናት ውጤቱ ከኢራቅ ለመገንጠል የሚያደርጉት የድርድር ሂደት የመጀመሪያ እርከን ሆኖ እንደሚያገለግላቸው ግን ተስፋ አሳድረዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኡርለታ አዲስ የጉዞ እገዳ ህግ ስላወጡ የሀገሪቱ ከፍተኛ ፍርድ ቤት የቀድሞዎቹን የጉዞ እገዳ ፕሬዝዳንታዊ ትእዛዞች በመጪው ብይን ሊሰጥባቸው ከተያዙ ጉዳዮች ዝርዝር አውጥቶታል። አዲሱ የፕሬዝዳንቱ የጉዞ እገዳ ትእዛዝ የቀድሞውን የሚተካ ሲሆን የጊዜ ገደብ የለበትም፣ ላልተወሰነ ጊዜ ተፈጻሚነት ሊኖረውም ይችላል ተብሏል። ሞሊ ማክኪልትሪክ ያጠናቀረችውን አጭር ዘገባ ትዝታ በላቸው ታቀርባለች።
አዲሱ የፕሬዝደንቱ የጉዞ እገዳ እንደተጠበቀው ጥቃት ያደርሳሉ ተብለው የሚገመቱ አገሮች ዜጎችን ኢላማ ያደርጋል። አዲሱ ህግ ከቻድ፣ ሊቢያ፣ የመን፣ ሰሜን ኮሪያ፣ ሶሪያ፣ ኢራን እንዲሁም ከቬኔዙዌላ ደግሞ የመንግስት ባለስልጣናት በስደተኝነትም ሆነ በአገር ጎብኝነት ወደ ዩናይትድ ስቴትስ እንዳይገቡ ያግዳል። የኢራን ተማሪዎችና የሶማሊያ ጎብኚዎች ግን ተጨማሪ የኢሚግሬሽን ምርመራ አልፈው እንዲገቡ ይፈቅዳል። ሱዳን ከአሁኑ የእገዳ ዝርዝር ላይ ተነስተለች። ፕሬዝዳንት ትራምፕ የጉዞ እገዳው የሀገራቸውን ደህንነት ለመጠበቅ ነው ቢሉም አንዳንድ ህጉን የሚተቹ በበኩላቸው ዓለም ላይ ስጋት የጋረጡ ግለሰቦች መኖራቸው ባይካድም ያንዳንድ አገሮችን ዜጎች ለይቶ ማገድ ከመጤጠልነትም ጋር ሊገናኝ ይችላል ይላሉ። የጉዞ እገዳው የሚነሳው አገሮቹ ስጋት ያለመሆናቸው በምርመራ ሲረጋገጥ መሆኑን የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ተናግረዋል።
The way that the travel order has been placed is that countries have to meet
የጉዞ እገዳው የተደነገገው የመረጃ ልውውጦች ማስረጃ ጭምር አገሮች መሰረታዊ መስፈርት እንዲያሟሉ ተደርጎ ነው። በተወሰኑ ጊዜያት ውስጥ ዩናይትድ ስቴትስ ያስቀመጠችውን መሰረታዊ የጸጥታ መስፈርቶች ማሟላታቸው ይጠበቅባቸዋል።
ህጉን የመንግስት ባለስልጣናት በየጊዜው የሚገመግሙት ሲሆን ግለሰቦች ደግሞ ለፍርድ ቤት ሊያቀርቡ ይችላሉ። ይበንዲ እንዳለ የሀገሮች ስም ዝርዝር ተጨምሮበት የተስፋፋው የፕሬዝዳንት ትራምፕ የጉዞ እገዳ ከመጪው ጥቅምት 8 ጀምሮ ነው ገቢራዊ የሚሆነው።
የፖለቲካ ስራዎች አማካሪውና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የረጅም ጊዜ ረዳት የነበሩት ሮጀር ስቶን ባለፈው አመት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ ገብታለች ከመትባለው ሩሲያ ጋር በሚጠረጠረው የመመሳጠር ድርጊት ወይም መመሳጠር አንዳችም ተሳትፎ አልነበረኝም አሉ። ከዩናይትድ ስቴትስ ምክር ቤት አባላት ጋር በዝግ ቃል ከመሰጡበት ስነ ስርዓት አስቀድሞ ይፋ ባደረጉት በዚህ መግለጫ በምርጫ ዘመቻዎች ወቅት የውጭ ሀገር ጣልቃ ገብነት እንደነበር ግልጽ ነው፣ ነገር ግን መርማሪዎች ቀልባቸውን ማነጣጠር ያለባቸው በዩክሬንና በዚያን ጊዜዋ የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተን ላይ ነው ብለዋል። ስቶን ዊኪሊክስ የተባለው የሚስጥር አጋላጭ ቡድን የሂላሪ ክሊንተንን የምርጫ ዘመቻ አስተባባሪ ጃን ፕሬስታን የተጠለፉ ኢሜሎች ለአደባባይ ለማብቃት ስለታሰበበት ጊዜ አስቀድሞ የሚያውቁት እንዳልነበርም ተናግረዋል። ስለ ደንበኛቸው ሲሉም የፈጸሙት አንዳችም ህገወጥ ድርጊት የለም ነው ያሉት ስቶን። ፕሬዚዳንት ትራምፕም በበኩላቸው አንዳችም የመመሳጠር ስራ ውስጥ ያልተሳተፉ መሆናቸውን የተናገሩት ፕሬዚዳንት ትራምፕ ማሪያ የተባለችውን እጅግ የብረታ ንፋስ የቀላቀለ ዝናምና ጎርፍ ከተመታች ሁለት ሳምንታት የተቃረበውን የፖርቶሪኮን ግዛት ዛሬ እንደሚጎበኙ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ዝግጅት ክፍል 35 ዓመቱን ደፈነ።
እኔ ከሁሉ ደስ የሚለኝ ምንድን ነው? አድማጭ ባይኖረን እዚያ አንደርስ ነው። ስለዚህ ዛሬ እኛ አመስገን ያለብን አድማጮቻችን ነው። አድማጮቻችን ሰሞቻችን ብቻ አይደሉም፣ የምስክሮቻችን አይኖቻችን ናቸው። ምክንያቱም ለፕሮግራማችን ኪስ ያቀርባሉ፣ ገንቢ የሆነ ምክር ይሰጣሉ፣ ሀሳብ ያቀርባሉ እና ደግሞ ከዕለት ዕለት የምናቀርበው ፕሮግራም ዋጋ ሰጥተው ይከታተላሉ።
የቀድሞ የክፍሉ ተጠሪ ወይም ሊቀመንበር ጌታሁን ታምራት ዛሬው በኋላ በሚታወቅበት የአፍሪካ ክፍል ዋና ስራ አስኪያጅ አቶ ንጉሴ መንገሻ ወደ ኋላ ዝርዝሩ እንመለሳል።
ከሁለት አባልደረቦቹ ጋር ሆኖ ወደ በኋላ ላይ ይመለሳል። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ነገሬ ሌንጮ ትናንት መግለጫ ሰጥተው ነበረ። ከአዲስ አበባ ዘጋቢያችን መለስካቸው አመሃ ዘገባውን እንዳቀረበም ይታወሳል። ሚኒስትሩ ካነሷቸው ነጥቦች አንዱ የሶማሌላንድ ጉዳይን የሚመለከት ነበር። በዚህም ኦሮሞዎች የጥቃት ኢላማ መሆናቸውና የተፈናቀሉ ብዙ ሺዎች እንደሆኑም የጠቀሱበት ነበር።
በመሰረቱ በኢትዮጵያ ህገ መንግስት፣ አሁን ባለው ህገ መንግስት መሰረት ከፌደራል ጀምሮ እስከ ታችኛው ቀበሌ ድረስ ኃላፊነት ያለው መንግስት ነው። በክልሉ ለሚደረጉ ለማንኛውም የህዝብን ጩኸት፣ ንቅናቄ፣ ጥያቄ ሁሉ መንግስት ያውቋል፣ ይረዳል ሁሉን የሚል ግምት ነው ያለን። ከሁሉም በላይ ኢህአዴግ አንድ ለአምስት ጠርንፎ የያዘው አካል ነው። ስለዚህ በአንድ ከአምስት ባለው ስርዓት የትኛውም ብዙ ስፍራ በየትኛውም ቦታ ምን እንደተደረገ ኢንፎርሜሽን ያጣል የሚል ግምት የለንም። ስለዚህ አሁን በህዝብ መካከል በሶማሌና በኦሮሚያ መካከል ለተደረገው ነገር ሁሉ መንግስት ያውቃል፣ ኃይል አለው፣ ገንዘብ አለው፣ ጉልበት አለው፣ ሁሉ ነገር ያውቃል የሚል ግምት ስላለን ይሄ ኃላፊነቱ መንግስት ይወስዳል ብለን ባለፈው ጊዜ መድረክ ይሄንን መግለጫ ባወጣበት ጊዜ ይሄንን አጽንኦት ሰጥቶት እንትን አድርጓል። በእኛ ግምት እነዚህ ህዝቦች አንድ ላይ አብሮ ለዘመናት አብሮ የኖሩ አብሮነትን በሚገባ የተቀበሉና ችግር ሳይኖር የኖረ ህዝብ፣ ክፉና ደጉን ሲካፈል የቆየ ህዝብ ዛሬ ምን ተሰምቶት ግጭት ያነሳል የሚል ግምት አለኝ። ከዚህ በላይም ደግሞ መንግስት ራሱ የታጠቁ ኃይሎች በመሀሉ እንዳሉና ታጣቂዎች በየቦታው ችግር እንደፈጠሩ ከታጣቂዎች ግድያ ሁሉ የተፈጸመው የሚል ሁለቱ የክልል መስተዳድሮች እከሌ ነው ጠቡን ያጫረው እከሌ ነው ሲባባሉ ሰምተናል። በመሀሉ ግን ህዝብ ተጎድቷል። ከዚህ ውስጥ ከኦሮሚያ እስካሁን ድረስ ካለን መረጃ ያልተጣራ በሶማሌ በኩል 50 ሰው ሲገደል በኦሮሚያ በኩል 6 ሰው እንደተገደለ እና የተፈናቀለው ኦሮሞ በዛ በኩል 55,000 የሚደርስ ኦሮሞ ተፈናቅሏል። መፈናቀል እንግዲህ እኛ ያልገባን ሶማሌ ክልል የሚኖር ህዝብ ተፈናቀለ ሲባል ከዛ በመኪና ተጭኖ እስኪመጣ ድረስ ከቤቱ እስኪወጣ ድረስ ይሄ ሁሉ ቁጥጥር ባለበት መንግስት ሁኔታ ሰው ከቤቱ ተፈናቅሎ የሚወጣበት ምክንያት እኛ አይገባንም። ተጭኖም እስከ ምስራቅ ሐረር ድረስ እንደመጡ ግራ ነው የሚገባን። እንግዲህ አወዳይ ላይ የሞቱ ሰዎች 18 ናቸው። 6ቱ ኦሮሞ ሲሆን 18ቱ ሶማሌዎች ናቸው። በ18ቱ ቀብር ስነ ስርዓት ላይ የሶማሌ ብሔራዊ ክልላዊ መንግስት ለ7 ቀን በክልሉ የሀዘን ቀን ሆኖ እንዲዋልና ህዝብ እንዲያስብ ይህን አድርጓል። በሌላ በኩል በኦሮሚያ ውስጥ ለሞቱት በማዕከላዊ መንግስትም ይሁን በክልሉ መንግስትም ለሞቱ ሰዎች ምንም የተወሰደ ነገር የለም። መረጃ ለማሰባሰብ እኛ አልቻልንም። በአካባቢው ቁጥጥር የሚያደርገው መንግስት ስለሆነ ራሳችን ደርሰን ልንቆጣጠር አልቻልንም። ግን መንግስት የሰጠውን መረጃ እንደ መረጃ ነው የምንጠቀምበት።
ስለ ጠቡ፣ ስለ ግጭቱ መነሻ ደግሞ የሚጠቃ ሁለቱ ህዝቦች ተፈቃቅረው አብረው የኖሩ ናቸው እና ዝም ብለው ከምድር ተነስተው ጠብ የሚፈጥሩበት ምክንያት የለም ይላሉ። የጠቡ መነሻ ሌላ ነው የሚሉ ይመስላል። ካነጋገሮ ምንድን ነው እናንተ በተለይ እርስዎ እንደ ኦፌኮ መሪ እንደ ምክትል መሪ ለጠቡ መነሻ ለግጭቱ መነሻ ምንድን ነው ይላሉ? ምን ትላላችሁ?
አካባቢውን የሚቆጣጠሩ ታጣቂ ኃይሎች ናቸው ይሄን ሁሉ ግጭት ያስነሱት እንጂ ህዝቡ አልተጋጨም። ግጭቱ ከህዝብ አይደለም። መንግስት ደግሞ ይሄንን የሚያደርገው ከአሁን በፊት እንደተደረገው የኢትዮጵያ ህዝብ የጠየቃቸው ጥያቄዎች አሉ። መንግስት ሊመልሳቸው የሚገቡ ጥያቄዎች አሉ። እነዚህን ጥያቄዎች ላለመመለስና ህዝብ የጠየቀውን ስለ መብት የተጠየቁት ነገሮች ሁሉን ለማዘናጋት በአሁኑ ጊዜ ለመውሰድና ጊዜ ለመግዛት የተደረጉ ናቸው እንጂ ህዝብን ለህዝብ የሚያጋጭ ጉዳይ አይደለም። ታጣቂ ኃይል ነው በመሀል ያለውና ይህን ሁሉ የሚያደርገው እና ስለዚህ የኮሚኒኬሽን ሚኒስትሩ ትላንት በሰጡት መግለጫ ከመንግስትም ይሁን ከሁለቱ መስተዳድሮች ማን እንደሆነ ለወደፊት ተጣርቶ የሚታወቅ የሚል ነገረን። መንግስትም አልካደም እስካሁን ድረስ ታጣቂዎች በመሀል መኖራቸውን ነው።
ግን ሚኒስትሩ በሰጡት መግለጫ ደግሞ ስለ ደብረ ዘይቱ ስለ ብሾፍቱ የሆራ ግጭትም ተነስቷል እና በዛ በኩል በቂ ጥበቃ ይደረጋል፣ በሚቀጥለው የኢሬቻ በዓል ሰላማዊ በዓል እንዲሆን ግጭት እንዳይፈጠር ሁከት እንዳይቀሰቀስ በቂ ጥበቃ ይደረጋል ተብሏል እና በእናንተ በኩል ይህንን አስተያየት ወይም መግለጫ እንድታያችሁት?
በእኛ በኩል የኦሮሞ ህዝብ ተነስቶ ግጭትም የሚፈጥርም ህዝብም አይደለም፣ ግጭት የሚቀሰቅስም አይደለም። ባለፈው አመት በዚሁ ተሳቦ ጥበቃ ይደረጋል ተብሎ እዛ ለሄደው ህዝብ እልቂት የተደረገውን ነገር ሁሉ በቁጭትና በሀዘኔታ ነው የኦሮሞ ህዝብ የሚያየው። ዘንድሮ በሚደረገው የኢሬቻ በዓል ላይ ሰላም የሚፈጠርበት፣ የተጣላ የሚታረግበት፣ በኦሮሞ ባህል መሰረት ሁሉ ፍቅር የሚወርድበት ፍጹም ሰላማዊ የሆነ ስርዓት ያለው ስርዓት ነው። በኢሬቻ ላይ ምንም የጥል መንፈስ የሚካሄድበት ቦታም አይደለም። ባለፈው አመት ለተደረገው ለሞቱት ወገኖቻችን ጥልቅ የሆነ ሀዘን አለን፣ እያዘነ ነው። ዘንድሮም ይሄ ሀዘን እንደሚቀጥል ነው። በዘፈን ሳይሆን በጭፈራ ሳይሆን በሀዘኔታ ያለፈውን አመት የምናስታውስበት ይሆናል። ስለዚህ ሌላ ጠባቂ ሳያስፈልገው ራሱ ተደራጅቶ ገዳ ስርዓት የሚያካሂዱ ለዚህ ሁሉ ኃላፊነት የወሰዱና ይህን የሚያደራጁ አካላት ስላሉ ሌላ አካል እዛ ውስጥ ገብቶ ችግር ይፈጥራል የሚል ስጋትም የለንም እኛ በእኛ በኩል። ስለዚህ ህዝቡ በሰላማዊ መንገድ ሄዶ ይህንን በዓል የሚያከብርበት ነው።
ማስታወሻ ቢሉ በኢሬቻው በዓል ጊዜ ህይወታቸው ላለፈ ማስታወሻ ሀውልትም እንደተሰራ እናውቃለን እና በዛ በኩልም በእናንተ በኩል አንድ መግለጫ እንደወጣ አስታውሳለሁ። ሁኔታው ድንገተኛ አለመሆኑን የሚገል
ሀውልት ተብሎ የወጣው በእውነቱ በጣም የሚያሳዝን ነው። አንደኛ ሀውልቱ የተሰራው ወደ 2 ኪሎ ሜትር አካባቢ ራቅ ያለ ቦታ ነው። በሁለተኛ ደረጃ አንድ ሀውልት ሲሰራ ያለቁትን ሰዎች ለማስታወስ የእነዛን ሰዎች ስም ዝርዝር የያዘ ፎቶግራፍ ያለበት ሀውልት ነው ብለን እናምናለን። ይሄ አልተደረገም። ስም ዝርዝራቸውም እዛ ላይ የለም። እንዲሁ በድንገት የሞቱ ተብሎ እዛ ላይ የተጻፈ ነገር ነው። ይሄም በቁጭት ነው የኦሮሞ ህዝብ የሚያስታውሰው። ድንገት የሞቱ ሳይሆን ቅንብር ያለበት ሆን ተብሎ የተደረገ ነገር እንጂ በድንገት ያለቁ ህዝብ አይደለም። እና ስለዚህ መግለጫ ባወጣንበት ጊዜ እዛ ላይ ሀውልት ሰራን ያላችሁ ትክክል አይደለም፣ እኛ ድርጅታችንም ኦፌኮም ይህን በዚህ ላይ ጥልቅ ሀዘን አለው። ህዝብ እያዘነ እንዲህ አይነት ነገር ማስተላለፉ የበለጠ ቁጭቱን እንዲቀሰቅስ ለማድረግ ካልሆነ በስተቀር እውነት ለዚህ ላለቀው ህዝብ ሀውልት ለመስራት የተደረገ አይደለም ብለን እናምናለን። የኦሮሞ ህዝብም የሚቀበል አይመስለኝም።
በጣም አመሰግናለሁ አቶ ሙላቱ ገመቹ፣ የኦሮሞ ፌዴራላዊ ምክር ቤት ምክትል ሊቀመንበር። እግዚአብሔር ይስጥልኝ ስለ ጊዜው።
አመሰግናለሁ አቶ አዲሱ።
ቀደም ሲል እንደገለጽነው አቶ ነገሪ ሌንጮ ትናንት በሰጡት መግለጫ ላይ ያነሷቸውን ነጥቦች ጠቀስ ጠቀስ አድርገን ነበር። የሶማሌላንድ ጉዳይን የሚመለከት በዚህም ኦሮሞዎች የጥቃት ኢላማ መሆናቸውና የተፈናቀሉ ብዙ ሺዎች እንዳሉ የተናገሩበት ነው። ያን ቅድም አላሰማንም ነበርና ይሄ ነበረ።
Regarding the Somaliland cases, we have information that Oromo have been targeted and there are more than 3,000 Oromos have been displaced.
ከሶማሌላንድ ከ3000 በላይ ኦሮሞዎች ተፈናቅለው አሁን አንዳንዶቹ ሶማሊያ ክልል ውስጥ ይገኛሉ። አንዳንዶቹም በመስራቃዊ ኦሮሚያ ክልላዊ ግዛት ውስጥ ናቸው። ወደ 10000 ያህል ህዝቦቻችን ተፈናቅለዋል። ይህን ህገወጥ ድርጊት ማድረግ እንደሌለባቸው እናውቃለን። በሁሉም መልኩ ህገወጥ ነው ያሉት ሚኒስትሩ ነገሪ ሌንጮ። በዚህና በሌሎች ነጥቦች ዙሪያ የኦሮሞ ፌዴራላዊ ምክር ቤት ምክትል ፕሬዚዳንት አቶ ሙላቱ ገመቹ የሰጡትንና አሁን ያደመጣችሁትን ቃለ መጠይቅም አቅርበናል። እንዳስፈላጊነቱ በዚህ ጉዳይ ላይ በሌላ ጊዜም ተመልሰን እንመጣለን። ከአሜሪካ ድምፅ መጽሔት እያደመጣችሁ ነው። የሰማችሁት የዕለቱን አብይ ርዕስ ዝርዝር ነበር። የትንታኔው መጽሔት ይቀጥላል።
የኬንያ ተቃዋሚ ፓርቲ ዛሬ ከምርጫ ቦርዱ ህንፃ ውጪ ባሉ ጎዳናዎች ባካሄደው ሰልፍ ጥቅምት 16 ቀን 2010 ዓ.ም ዳግም ሊካሄድ የታቀደውን ፕሬዚዳንታዊ ምርጫ አዲስ የተመረጡ አካላት እንዲያካሄዱት ጠይቋል። ይህ የተጠየቀው የባለሥልጣናት ለውጥ ተግባራዊ ካልተደረገ ግን ራሱን ከምርጫው እንደሚያገል ተቃዋሚው ፓርቲ ባሳሰበበት ንግግር ነው። ገዢው ፓርቲ በበኩሉ ማስፈራሪያ ሲል የገለጸውን ይህን በተቃዋሚ ፓርቲ የቀረበ ጥሪ ውድቅ አድርጎታል። ጂል ግሬግ ከናይሮቢ ያደረሰችንን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
ዛሬ ጠዋት ከኬንያ ብሔራዊ ምርጫ ኮሚሽን ደጃፍ ውጪ ይሰማ የነበረው ፖሊሶች የሚተኩሱት የአስለቃሽ ጋዝና የተቃዋሚ ሰልፈኞች የሽሽት ድምፅ ነበር። አሁን ሰልፈኞቹ ከተለያየ አቅጣጫ በመጉረፍ ወደ ሕንፃው ለመቃረብ ብዙ ጥረት አድርገዋል። በተጠናከረው የፖሊስ ኃይል ግን ሊበተን ችሏል። የተቃዋሚው ፓርቲ መሪ ራይላ ኦዲንጋ ተከታታዩን ሰልፍ የጠሩት ሊቀመንበሩን ኢዝራ ቺሎባን ጨምሮ ሌሎች ባለሥልጣናቱ ሥልጣናቸውን እንዲለቁ በምርጫ ኮሚሽኑ ላይ ጫና ለማሳደር ነው።
አይኤቢሲ ብሔራዊ የምርጫ ቦርድ ኮሚሽን ባለፈው ምርጫ ለተፈጠረው ስህተት ተጠያቂ የሆኑ ባለሥልጣናትን ዛሬም ተቋሙ ውስጥ አስቀምጦ የሐቀኛ ምርጫ ሂደት መጀመር አይችልም። በዚህ ምክንያት ነው ዛሬ ይህን ሰላማዊ ዘመቻ በመጀመር በሕዝባዊ ግፊት ባለሥልጣናቱን አስወግደን የትክክለኛ ምርጫ ሂደት ለማስጀመር የወጣ ነው።
የኬንያ ጠቅላይ ፍርድ ቤት ያለፈውን ምርጫ የሰረዘበትን ምክንያት በቅርቡ በዝርዝር አስታውቋል። ፍርድ ቤቱ ምንም እንኳ ግለሰቦችን ተጠያቂ ባያደርግም ኮሚሽኑን ግን ኮምፒውተሮቹን እንዲከፍት በፍርድ ቤት የተሰጠውን ትዕዛዝ ባለማክበርና ከየአካባቢው እየጎረፉ ያሉ ቆጠራዎች ሳይጠናቀቁ የምርጫውን ውጤት ይፋ በማድረግ ወንጅሎታል። የ24 ዓመቱ ወጣት አይዛክ ምባዬ የናይሮቢ ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲው ከምርጫ ኮሚሽን ዋና ጽሕፈት ቤት ፊት ለፊት ይገኛል።
አሁን በየቦታው የአስለቃሽ ጋዝ ተኩስ ስለነበር መንቀሳቀስ አልቻልኩም። ድርጊቱ ከፖለቲካ ጋር የተያያዘ ነው። እኛ ተማሪዎች ደግሞ በዚህ አይነቱ ድርጊት ደስተኞች አይደለንም፣ ምክንያቱም በየስፍራው አለመግባባትና አለመቻቻልን ሊፈጥር ይችላል ብለን ስለምናምን።
ዛሬ የተቃውሞ ሰልፉ ከመካሄዱ በፊት የኦዲንጋ ኦሬንጅ ዲሞክራቲክ ሙቭመንት ፓርቲ ሊቀመንበር ጆን እምባዲ ፕሬዚደንት ኡሁሩ ኬንያታ፣ ኦዲንጋና አብረዋቸው የሚወዳደሩት ካሎንዞ ሚስዮካ የሚገኙበትን ሁኔታ እንዳላሳወቋቸው ይፋ አድርገዋል።
ስለዚህም ለመሪዎቻችን የሚሰጠውን የደህንነት ጥበቃ በ24 ሰዓት ውስጥ ተግባራዊ እንዲያደርግ መንግሥትን ጠይቀናል። አለበለዚያ ግን ሕዝባዊ እርምጃ እዚያው ደጃፋቸው ላይ እንደሚጠብቃቸው ነግረናቸዋል። ይሄ ለድርድር አይቀርብም።
በኬንያ ሕገ መንግሥት መሠረት ከፍርድ ቤቱ ብይን በኋላ አዲስ ምርጫ በ60 ቀናት ውስጥ መካሄድ ይኖርበታል። ገዢው ፓርቲ ምርጫው በተያዘው የጊዜ ሰሌዳ መሠረት መካሄድ እንዳለበት አጥብቆ ይከራከራል። የኮሚሽነሮቹን መባረር ጥያቄ ግን አይቀበልም። ፖለቲከኞች ሀገሪቱ ሕገ መንግሥታዊ ቀውስ ውስጥ ከመግባቷ በፊት ልዩነቶቻቸውን ያስወግዳሉ ብለው ተስፋ እንደሚያደርጉ አብዛኞቹ ኬንያውያን ያምናሉ።
የዩናይትድ ስቴትስ በያዝነው ወር የምግብ ዋስትና እጥረት ለገጠማቸውና ግጭት ላዳሸቃቸው የአፍሪካ ሀገሮች በመቶ ሚሊዮኖች ዶላር የሚቆጠር ገንዘብ ለመስጠት ቃል ገብታለች። የወባ በሽታን ለመቋቋም አሲድ መርሃ ግብር እንደምታወጣም ታውቋል። ፖሊሲዎቹ ይፋ የተደረጉት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወቅት ሲሆን የትራምፕ አስተዳደር አፍሪካን አስመልክቶ ካወጣቸው አዲስ እቅዶች መካከል ናቸው። ይሁንና ፕሬዚዳንት ትራምፕ ከአፍሪካ መሪዎች ጋር በተገናኙበት ወቅት ከተናገሯቸው መካከል አንዳንዶቹ ጥያቄ ማስነሳታቸው እንዳልቀረ የአሜሪካ ድምፅ ራዲዮ ዘጋቢ ማርያም ዲያሎ ጠቁማለች። አዳነች ፍሳዬ ታቀርበዋለች።
ፕሬዚደንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪካ መሪዎች ጋር በምሳ ግብዣ ላይ በተነጋገሩበት ወቅት ስለ ግጭት አፈታት ጉዳይ ለመነጋገር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደርን ወደ አፍሪካ እንደሚልኩ ገልጸዋል።
We're closely monitoring and deeply disturbed by the ongoing violence in South Sudan and in the Congo.
ደቡብ ሱዳን እና ኮንጎ ውስጥ የሚካሄደው ግጭት በጽኑ አሳስቦናል። በቅርብ እየተከታተልነው ነን። በሚሊዮኖች የሚቆጠሩ ሕይወቶች አደጋ ላይ ወድቀዋል። ሰብአዊ ረድኤት ማቅረባችንን እንቀጥላለን።
በደቡብ ሱዳን፣ በናይጄሪያ፣ በሶማሊያና በየመን ለተደቀነው ረሃብና ለግጭት ማስታገሻ ፕሮግራሞች 575 ሚሊዮን ዶላር የመስጠት እቅድ እንዳለ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት አስተዳዳሪ ማርክ ግሪን ተናግረዋል።
This everything from again food distributions to immunizations to make sure that
ምግብ ከማከፋፈል እስከ በሽታ መከላከያ ክትባት የሚደርስ ሥራ ነው የምናካሂደው። ለጤና የሚያስፈልገውን ነገር ማቅረባችንን በማረጋገጥ የእህል ምርት እንዲሁም የየአካባቢው ኢኮኖሚ ላይ እናተኩራለን።
ወባ በሽታን ለመከላከል በተደረገው ጥረት ደግሞ ለካሜሩን፣ ለኮትዲቯር፣ ለኒጀርና ለሲራሊዮን አዲስ ፕሮግራም ወጥቷል። አዲስ ገንዘብ እንደሚመደብ፣ አብዛኛው ግን ከቆየው መርሃ ግብር ወጪ እንደሚደረግ ግሪን አውስተዋል። የአፍሪካ ህብረት ሊቀመንበር የሆኑት የጊኒ ፕሬዚደንት አልፋ ኮንዴ ከፕሬዚደንት ትራምፕ ጋር የተደረገውን ስብሰባ የራሳቸውን ሐሳብ ለማቅረብ ተጠቅመውበታል።
Africa needs substantial investments for the emergence of a vibrant and resilient private sector.
Africa tankarra yegil zerf indinorat tachabach yemawale nwaye fisset yasfelgatal. Yegil zerfu yesra adil indifetrna setochna wotatoch rasachon indichulu bemadreg indirada malatno.
Teshenywa ye Liberia president Ellen Johnson Sirleafim ke America dims gar baderegut qale metayik ተመሳሳይ ሐሳብ አስተጋብቷል።
Officially we've done a whole lot because of our environment, the lack of infrastructure.
በኦፊሴል ብዙ የሰራን ቢሆንም በአካባቢያችን ሁኔታና በመሰረተ ልማት እጦት ምክንያት ለኢንደስትሪ የሚያስፈልጉ መንገዶችንና መብራት ኃይልን የመሳሰሉ ችግሮች አሉ። አሁን ግን ባደረግነው ጥረት መሰረት እነዚህ ነገሮች መምጣት ጀምረዋል። ስለሆነም የዩናይትድ ስቴትስ የግል መዋለ ንዋይን ለመሳብ ይችላሉ።
ፕሬዚደንት ትራምፕ አፍሪካ ውስጥ ላሉት እድሎች ሲናገሩ ግን ሁለት ጊዜ ናምቢያ ስለተባለች የአፍሪካ ሀገር ተናግረዋል። ናሚቢያ ለማለት መሆኑ ነው። ብዙ ጓደኞቻቸው ሀብታም ለመሆን ወደ አፍሪካ እየሄዱ ናቸው ብለዋል። በአሜሪካን ዩኒቨርሲቲ የሚያስተምሩት ፕሮፌሰር ኩዋኩ ኑዋማን ሰዎች መዋዕለ ንዋይ ሲያፈሱ ራሳቸውን ለመርዳትም ጭምር ነው ይላሉ።
People invest in your country not necessarily because they want to help you. They want to help themselves too, and there's nothing wrong with that.
ሰዎች በሀገር መዋዕለ ንዋይ ሲያፈሱ ሊረዱ ስለፈለጉ ነው ማለት አይደለም። መጠቀምም ይፈልጋሉ። ይህ ደግሞ መጥፎ ነገር አይደለም። አፍሪካውያንም የሚጠቀሙ እስከሆነ ድረስ ሀብት ቢያገኙበት መጥፎ አይደለም። የፕሬዚደንቱ ጓደኞች አፍሪካ የሚሄዱት ለመዝረፍ ሳይሆን ለሁሉም እድል ለመፍጠር እንደሚሆን ተስፋ እናደርጋለን።
ኑዋማን አያይዘውም ዓለም በአፍሪካ ላይ ትኩረት ለማድረግ ረሃብ እስከሚገባበት ጊዜ ድረስ መጠበቅ የለበትም ሲሉ አስገንዝበዋል። በሐቀኛ የጋራ ጥቅም ላይ የተመሰረተ ግንኙነት ቀውስ ሲከሰት ብቻ ምላሽ ከመስጠት በላይ መሆን አለበት።
አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን በተዘዋዋሪው የስልክ መስመር 2022059942 የውስጥ መስመር 14 ከእናንተ የደረሱና አስተያየቶች እናስከትላለን።
ተናስተልኝ የአሜሪካ ድምጽ አዘጋጆች አስተያየት ለመስጠት ነው ዝግጅታችሁን በተመለከተ
ለምሳሌ አንዳንድ የውጭ ሀገር ሰዎችን ቃል በሚናገሩበት ጊዜ ያንን በእንግሊዘኛ የተናገሩትን ታሰሙና እንደገና ደግሞ ወደ አማርኛ መልሳችሁ ታቀርቡታላችሁ። እንደዛ ከማድረግ ይልቅ ዝም ብላችሁ የሰዎችን ፍሬ ነገሩን ባጭሩ ወስዳችሁ ማቅረብ ይሻላል። እንግሊዘኛውን አናግሮ ወደ አማርኛ መመለሱ የሰውየውን ድምጽ አስፈላጊ አይመስለኝም። ዝግጅቱን ያዝራዝመዋል። በዛ ላይ ደግሞ የእናንተንም ጊዜ ደግሞ ያጣብባችኋል። ሌላ ደግሞ ቃለ መጠይቅ በምታደርጉበት ጊዜ ጥያቄያችሁ በጣም ይረዝምና ተጠያቂው ሰውዬ ደግሞ የሚሰጠው መልስ በጣም ያጥርበታል። እና እንደውም አንድ ጊዜ አሁን በቅርብ ጊዜ አንድ የቡና ተክል ተመራማሪ የሆኑትን ሰውዬ በምታነጋግሩበት ጊዜ የእናንተ ክፍል ጋዜጠኛ አቶ ሰለሞን ይመስለኛል ሰውየውን ዝም ብሎ በጥያቄ ያጣደፋቸዋል። ሰውየው ጥያቄያቸውን ከመመለሳቸው በፊት እሱ ዝም ብሎ ይቀድምና ይጠይቃቸዋል። ግን ሰውየውን ሀሳባቸውን ለመግለጽ አልቻሉም። እንደዚህ አይነቱን ነገር ብዙ ጊዜ ያደርጋላችሁና ይህን ነገር ብታስወግዱት ብታርሙት ሀሳብ ለመስጠት ያህል ነው። አመሰግናለሁ።
ቪዎች አቶ መለስ የሚባሉት ሰውዬ ለሰለሞን አባተ ስለ የተባበሩት መንግስታት ግጭት አፈታትና እንዴት ወደ ግጭት እንዳይክል ያለ ተናግሮ ሲናገር አንድ አሜሪካዊ በዴሞክራሲ ያለ መንግስት ነው የህወሓት ባለስልጣን አይመስሉም። ለመሆኑ አይታዘብም ሰው አሁን በኦሮሚያ የሚደረገው ከውጭ ሀገር ግጭት የባሰ አይደለ እንዴ? ሰው አላለቀም እንዴ? በሺዎች ቢቆጠር አልተፈናቀለም? ጎንደር ውስጥ አሁን እየተደረገ ያለው ሌላ ግጭት ለመፍጠር በቁማንት አማራ እያሉ ወልቃይቶች እስር ቤት ገቡ። ያውም ደግሞ በህጉ ሂደው።
ሄሎ፣ ጤና ይስጥልኝ ቪኦኤዎች፣ እንደምን ሰነበታችሁ? የዘወትር አድማጫችሁ ነኝ። ከሳስካቱን ካናዳ ነው የምደውለው። ባለፈው በዘገባችሁ ስከታተል ነበርና ስለ ሶማሊያና የኦሮሚያ ክልል ስለተፈናቀሉት ነውና እኔ በጣም አንድ የገረመኝ ነገር ስላለ ነው። ያለፈው አመት የትግራይ ተወላጆች ተፈናቀሉ ተብሎ ከጎንደር ስንት በአየር ሲሄዱና የኢትዮጵያ ሚዲያ በተለይ ስለ እነሱ ብዙ ዘገበ፣ ብዙ ገንዘብ ደግሞ ተዋጣ። በቃ 14 ሚሊዮን 15 ሚሊዮን። አሁንስ እነዚህ የተፈናቀሉ የሶማሊያ የኦሮሚያ ህዝቦች የተፈናቀሉት ማን ነው የሚያያቸው? እና በጣም ነው የማመሰግነው ቪዎች። መልካም ቀን። ከሳስካቶን ምደውሎ አመሰግናለሁ።
ጥያቄ ላቀረባችሁልን ሁሉ አድማጮች እናመሰግናለን። እናንተም ጥያቄ አታስረዝሙኛን እንደተቆጣችሁን ረዥም ጥያቄ ታረጋላችሁ። እንደዛ የምናረግና የሚያስጠላብን ከሆነ እናርማለን። ሌላው ግን እንግሊዝኛ ድምፅ አሰምታችሁ እሱን ትርጉም ስታደረጉ ጊዜ ይፈጃል ለተባለው ትንሽ እዛ ላይ ወደ እኛ ስራ የተጋፉ መሰለኝ። ይሄ የምናረገው ለምንድን ነው? ከነስሙ አክቹዋሊቲ ይባላል። ዲ አክቹዋል ትክክለኛ ሰውየው የተናገረው። ለምሳሌ አሁን ቅድም አቶ ነገሪ ሌንጮን አናገርን እንዲህ ብለው ነበር ስንል እውነታውን ለማስደገፍ ነገራችንን ለማጠናከር ስንፈልግ በእንግሊዝኛ የተናገሩትን ብዙ ደግሞ አናጫወትም፣ የአማርኛ ስለሆነ ትንሽ አጫውተን ትርጉሙን እንሰጣለን። እና ነገርን ለማጠናከር የምናደርገው ስለሆነ ይሄ ወደፊትም የማንተው ነው። ከይቅርታ ጋር አድማጫችን አስተያየቶን ተቀብለናል። ለማንኛውም እግዜር ይስጥልን።
አዲሱ ቀጣዩ
ፕሮግራም ቪኦኤ የአማርኛው አገልግሎት 35ኛ ዓመት
ሰላሳ አምስት ዓመት የጋዜጠኝነትና የራዲዮ ስርጭት ጉዞ 35ኛው ከመጀመሩ በፊት አልነበርኩም። ይህን ጥያቄ እሁድ ዕለት አንስተብኛል። ታዲያ አንተም አይደንበርክ አይመስለኝም በዚህ ስራ በዚህ በአሜሪካ ድምፅ አዲሱ እንደተረዳሁት 35ኛ ዓመቱን ዛሬ ያስቆጠረው የአሜሪካ ድምፅ ሲቆረቆር ከነበሩ ሶስቱ ሰዎች ዛሬም እዚሁ ከአሜሪካ ድምፅ ጋር አሉ። አዲስ አበባ ነው ያለው።
እኔም ቤቴ አዲስ አበባ ሆኜ ነው የሰማሁት። 35 ዓመት ለሞላችሁ ባልደረቦቻችን፣ በእድሜ አለቆቻችን እንኳን አደረሳችሁ እንላለን። ሶስት በህይወት ያሉ እዚሁ ግቢ ያሉ ሰዎችን ያናገር ነው። አንዱ
የመጀመሪያው የክፍሉ ኃላፊ የነበረ በጊዜው በጋዜጠኝነትም በብዕር ስም ነው የሚታወቀው። ቀደም ብለን ጠቆም አድርገናል። በራዲዮ መጽሔትም የብዕር ስሙን ይፋ አድርገናል። ጌታውን ታምራት ንጉሴ መንገሻ የአፍሪካ ዋና ክፍል ኃላፊ ነው። አሁን ዲሬክተር ነው። እሱ የመጀመሪያው ነው።
አዳነች ፍሳዬ አሁን አብረን እንመጣለን።
ሳባል ድረባችን የኢየሱሂብ እንግሊዘኛው ክፍል ይገኛል። ከአማርኛው ቆርቋሪዎች እሱም አንዱ ነው። ሶስቱን ያነጋገርከው አልነበርኩም አዲሱ?
አዎ። የዛሬው ፕሮዲዩሰራችን ደግሞ መሐንዲሳችን ማን ነው ታውቃለህ?
ማን ነበር?
ኦድሬስ ሬገስ።
ኦድሬስ
35 አመቱ ነው።
ከዚህ ከቪው
አማርኛ ሲጀምር ነው የመጣው ማለት ነው።
አማርኛው ጋር ነው የጀመረው ማለት ነው።
መልካም 35 አመቱ ነው። ምን እንደተለየ
ታዲያ ወደ ከአቶ ንጉሴ አዳነችና ይሄ ይስካው ዳደረከው ቃለ መለስ
አቶ ንጉሴ እስቲ እንኳን ደስ ያላችሁ ብያለሁና ቀጥልልን።
35 አመት እኮ አንድ ጎልማሳ እድሜ ነው። እና የሚገርመው ግን አዳነች እዚህ ከወኔ ይሄ ይስ ከጀመርነው ፕሮግራሙ ጀመርኑት ሰዎች መካከል የምንገኝነን በሕይወት እግዚአብሔር ያቆየነን። ታምሩ እርግጥ ወጥቷል፣ ሪታይር አድርጓል። ከዛ ግን በሕይወት አብረን የነበሩ የሌሉም አሉ። እነሱን ማስታወስ ያስፈልጋል። ዛሬ ደስ ይለኛል ማስታወሳቸው። ይህም ፕሮግራም እዚህ ደረጃ እንዲደርስ መሰረቱን የጣሉ ሰዎች ናቸው። አሸናፊ አበጀ፣ ዮሐንስ ኃይለ ኢየሱስ እና
ኤሊዛቤት ባን
ኤሊዛቤት ባና ፕሮዲሰር የነበረች። አዎ፣ በጣም ደስ ነው የሚለኝ። 35 ዓመት እርግጥ ብዙ ዓመት ነው። ስንጀምር በ30 ደቂቃ ጀመርን፣ ወደ አንድ ሰዓት አደግን። እንደማስታውሰው በ1996 ዓመተ ምህረት 21 ዓመት በፊት መሆኑ ነው። እንደገና 30 ደቂቃ ወረደ፣ ምክንያቱም አማርኛና ትግርኛ መክፈት ነበረብን። 15 ደቂቃ። ዛሬ እነዚህ ፕሮግራሞች እያንዳንዳቸው ግማሽ ግማሽ ሰዓት ሲሆኑ፣ አማርኛ ደግሞ ከሰኞ እስከ አርብ ድረስ አንድ ሰዓት ተኩል እና ቅዳሜና እሁድ ደግሞ አንዳንድ ሰዓት እና እዚህ ደርሰናል። እኔ ከሁሉ ደስ የሚለኝ ምንድን ነው፣ አድማጭ ባይኖረን እዚህ አንደርስም ነበር። ስለዚህ ዛሬ እኛ አመስገን ያለብን አድማጮቻችን ነው። አድማጮቻችን ሰሞቻችን ብቻ አይደሉም፣ የምስክሮቻችን አይኖቻችን ናቸው። ምክንያቱም ለፕሮግራማችን ሂስ ያቀርባሉ፣ ገንቢ የሆነ ሂስ ምክር ይሰጣሉ፣ ሀሳብ ያቀርባሉ እና ደግሞ ከእለት እለት የምናቀርበውም ፕሮግራም ዋጋ ሰጥተው ይከታተላሉ። በዛሬ ሁለተኛ ማመስገን ያለብን 35 ዓመት የሰማንም ሰው ሊኖር ይችላል። ከጀመረ ጀምሮ በሕይወት ሰጥቶት
ይኖራል
ይኖራል ብዬ ነው የማስበው። ብዙ እንኳን መሆኑን ጊዜ ረቆ የአፍሪካ ሕዝብ ወጣት እየሆነ ነው ይኖራሉ እና እነሱን ሁሉ ከእለት ከተጀመረበት እለት ጀምሮ ያዳመጡን ሰዎች ከልብ አመሰግናለሁ። ዛሬ የሚያዳምጡንም ከልብ አመሰግናለሁ። እንኳን አደረሰን ላለሁ ለዛሬ ሁለት
እንኳን አብሮ አደረሰን። 35 ብዙ አመታት ናቸው። እኔም እዚህ ትምህርቴ የጋዜጠኝነት ቢሆንም ስራ የጀመርኩት እዚህ ነው። እዚህ በመግባት ብዙ ነገር ተምሬያለሁኝ። በተለይ ጥሩ እድል ገጥሞኝ ኤርትራ ሬፈረንደም ስታካሄድ፣ ለነጻነት ሬፈረንደም ስታካሄድ አስመራ ድረስ ሄጄ ሽፋን ሰጥቻለሁኝ። ከዛ በፊት ደግሞ ኢህአዴግ ስልጣን ላይ ሲወጣ እንደ አጋጣሚ ሆነው እናቴ እዚህ ነበረችና ላደርስ ወደዛ ሲሄድ እግረ መንገድሽን አንዳንድ ነገር ይልን ተብዬ ከአዲስ አበባ አስመራ ድረስ ሄጄ ካበር ለማድረግ ችያለሁኝ። የተበተኑትን ወታደሮች አነጋግሬ ያለሁኝ፣ ባለስልጣኖች አነጋግሬ ያለሁኝ። ከዛ በኋላ ደግሞ የኤርትራና የኢትዮጵያን ጦርነትንም ካበር ለማድረግ እድል አግኝቻለሁ እና የታሪክ ምስክር ለመሆን ችያለሁ እዚህ በመስራቴ እና ትልቅ ደስታ ይሰማኛል፣ ትልቅ ኩራትም ይሰማኛል።
እንኳን
አብሮ አደረሰ ነው።
እኔም እንደዚሁ ያው ንጉሴና አዳነች ባሉት ላይ ብዙም አልጨምርም። ዋናው በዛች በቀውጢ ጊዜ ያኔ በኢትዮጵያ የኢትዮጵያ ሕዝብ መመርኮዣ በሚያስፈልገው ጊዜ ያንን ለኢትዮጵያ ሕዝብ ማሟላት፣ ለኢትዮጵያ ሕዝብ ድምፅ መሆን፣ ለኢትዮጵያ ሕዝብ የሚፈልገውን ከዚህ በሚገባ ፕሮግራሞች እያዘጋጀን በምናቀርብበት ጊዜ በዛች በታሪክ ጊዜ መኖራችን እኔም ራሴ ኢትዮጵያ ስሄድ አንዳንድ ሰዎች ድሮ የሚሰሙን በማስታወስ ይናገራሉ። እናንተ የእኛ ድምፅ ነበራችሁ። 3 ሰዓት ስትሆን ማታ ላይ በር ተዘግታ አንቴናዋ ተስተካክላ እናንተን ካልሰማን አንተኛም፣ ቀን የሚሰሙትን በሙሉ ማታኛ እናፈርሰዋለን። ስለዚህ እሱ ትልቅ መስኮት ነበርን። እኔ ራሴ እድሉን በዛን ጊዜ በማግኘቴና በእውነት በኢትዮጵያ ታሪክ ውስጥ ትንሽ አንድ ቦታ መያዛችን ደስ ይለኛል።
እንኳን አብሮ ደረሰ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የአማርኛው አገልግሎት 35 ዓመት ሞላው። አንጋፋዎቹን እንግዲህ በድጋሜ እንኳን አደረሳችሁ ብለናል።
እንኳን አደረሳችሁ። ግሩም ምልልስ ነው። ጥሩ ማስታወሻ ነው። አዲሱ ታዲያ ይሄን ጠቀም ያለ ማስታወሻቸውን ሌላ ጊዜ እንደምናደርገው በየአመቱ ብዙ ጊዜ አድርገናል። 30ኛው ላይ እንደውም የጎላ ልዩ ዝግጅት አዘጋጅተን ነበረ። 35ኛው ትልቅ እርከን ነውና ቀደም ብለን በትላንት በስቲያው እሁድ የራዲዮ መጽሔት ቢቢሲ የራዲዮ ጣቢያ በአማርኛ በኦሮምኛና በትግርኛ በአፍሪካ ቀንድ ሊያስተላልፍ የጀመረውን ፕሮግራም አስታከን የጋዜጠኞች ውይይት በኢትዮጵያ የመገናኛ ብዙሀን ምህዳር ዙሪያ ብለን ጀምረናልና የ35ኛውን እንግዲህ አካተን ብንመለስበት ጥሩ ይመስለኛል።
አብሮ መሄድ ነው። መልካም መልካም ነው። እንግዲህ ለ35ኛ ዓመት አክባሪዎችም ለአድማጮቻችንም ዛሬ የመስቀል ዋዜማ ደመራ ነው። ከዛሬ ጀምሮ ነው መስቀል የሚከበረው። አሁን እንደውም ከዚህ አየር ስርጭት በኋላ እዚሁ አካባቢያችን ያሉ አብያተ ክርስቲያናትም እያከበሩ እንደሚሆኑ እርግጠኛ ነኝና ሁሉም ወዳመቸው ያደርጋል እንዳመቸው ያደርጋል። ለምን ለአድማጮች ይሄ ሙዚቃ እንጋብዝ?
ግሩም
የመስቀል ሙዚቃ ሙዚቃውን የመረጠችልን አበባየሁ ገበያው ነች። የዌብ እና የሶሻል ሚዲያ ፕሮዲሰራችን የጉራግኛ ሙዚቃ ነው የመረጠችው። ምክንያቱ ይገባሃል?
ጉራግኛ በጣም ተስማሚ ይመስለኛል። ይሄ በዓል በተለይ ደመቅ ብሎ የሚከበርበት መሆኑን በጉራጌ አካባቢ ይታወቃል።
በዓሉ የሁሉም ነው፣
ሌሎችም ጋር ይከበራል። በእርግጥ
ግን በአጋጣሚ ደግሞ ኢትዮጵያን በአሜሪካ ፕሮግራሜ ላይ ለነገ ያሰብኩት ጉራግኛ ተናጋሪዎችን መስቀል እንዴት ነው የምታከብሩት? ለምንድን ነው ድሮ ከአዲስ አበባ ጉራግኛ ተናጋሪዎች ወደ አገር ቤት የሚሄዱት? ይህን የመሰለ ስለ አከባበሩ ጥሩ ውይይት እንደሚኖረኝ ተስፋ አደርጋለሁ።
ሙዚቃው መንደርደሪያ ይሆናል። ግሩም ነው። ታዲያ እዚሁ ከመስቀል ጋር እንቆያ። አዲሱ የመስቀል ደመራ በዓል ቀደም ብለን በመግቢያው እንደጠቆም ነው በኢትዮጵያ ይልቁንም ደግሞ በአዲስ አበባ መስቀል አደባባይ ማምሻውን በደማቅ ስነስርዓት እየተከበረ ነው ይለናል እስክንድር ፍሬው ተከታዩን ሲያደርስ
ተቤሎ
የመስቀል ደመራ በዓል ከሃይማኖታዊ ይዘቱ በተጨማሪ ዓለም አቀፍ ቅርስነቱ፣ የአደባባይ በዓልነቱ፣ ፌስቲቫላዊ ይዘቱ እየጎላ መምጣቱ በዛሬው ማከባበር ላይ ተንጸባርቋል። ይህችን ቀን በቀን መቁጠሪያቸው ውስጥ አስምረው ታላቁን በዓል ብለው የሚመጡ ቱሪስቶች መታየታቸው በቁጥር መጨመራቸው የዚህ ነጸብራቅ መሆኑ ተመልክቷል። ከስፔን የመጡትና ማምሻውን በመስቀል አደባባይ ያነጋገርኳቸው ወይዘሮ አስተያየት ይህንኑ ያረጋግጣል።
Wow, because I wanted to see it because this is very special. Well, I couldn't imagine it was like this. I knew about the fair, but I didn't know that so many people was going to come with the singing, with the prayers, and so nice with so many colors. It was wonderful.
በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር ሙዚየምና ቱሪዝም መምሪያ ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ እንደሚሉት የውጭ ትኩረት እየጨመረ መጥቷል። በተለይ በ2004 በዩኔስኮ ከተመዘገበ በኋላ ለውጦች እንደሚታዩ ነው ያብራሩት።
በዩኔስኮ መመዝገቡ አንደኛ ባሉ ዓለም አቀፍ ዕውቅና ማግኘቱን ተንተርሶ መስቀልን ፕላን አድርገው ጎብኚዎች እየመጡ ነው። ለምሳሌ ሰሜን ኢትዮጵያ የሚሆን ደቡብ ኢትዮጵያ የሚሆን ቱሪስቱ ወደ ሀገር ሲገባ የቱሪስት መዳረሻዎችን የኢትዮጵያን የቱሪስት መዳረሻዎችን ሊጎበኝ የሚፈልግ ማንኛውንም ፓኬጅ ሲያዘጋጅ መስቀልን ፕላን እያደረጉ ነው። መስቀልን ፕላን አድርገው የሚመጡ ብዙ ነጮች ገጥመውናል። ልክ ሴፕቴምበር ላይ የቱሪስቱ ፍሰት እየጨመረ ነው የሚመጣው እና በአብዛኛዎቹ ስንመለከታቸው መስቀልን ፕላን አድርገው ነው እየመጡ ያሉት እና ይሄ አንድ በዩኔስኮ ለመመዝገቡ ትልቅ አስተዋጽኦ አለው። መመዝገቡ ነጮቹ በተለያየ ጊዜ ይመጡ ነበር። ያ መስቀልን ተንተርሰው መምጣታቸው በአሉ ዓለም አቀፍ ዕውቅና ማግኘቱን የምናይበት ነው።
አገሬውም ቢሆን ይሄንን በዓል ለማድመቅ በከፍተኛ ቁጥር እየወጣ እንደሚያከብረው ዘንድሮም የታየ ጉዳይ ነው። በተለይም የወጣቶቹ ቁጥር እየጨመረ መምጣቱን በበዓሉ ላይ ያገኘኋቸው አቶ ይብራህ አረጋዊ ይናገራሉ።
እንዳጠቃላይ ወጣቱ ግን በዓሉን ለማክበር የሚያደርገው ከዓመት ዓመት እየጨመረ መሄዱ በጣም የሚያስደስተኝ፣ ስለዚህ ተተኪ ትውልድ እየተፈጠረ መሆኑ እሴቱን ጠብቆ የሚሄድ ባህሉን ጠብቆ የሚሄድ አካል ወጣት እየተፈጠረ መሆኑ በዚህ ላይ ደስተኛ ነኝ። ከዚህ ላይ ነው እየጨመረ የሚሄደው ያለ።
ስለዚህ ባህሉ ለማክበር የሚመጣው ወጣት ቁጥር በእሱ ግምገማ እሱ እንዳዩት ጨምሯል።
በጣም ከሚገመተው በላይ ነው።
ተመሳሳይ የአገር ባህል ልብስ ለብሰው ወደ መስቀል አደባባይ የመጡት ኤልሳና ጓደኞቿ የነዚህ ወጣቶች ማሳያ ናቸው።
ኤልሳቤት አብራ
በጋራ ነው በሰብሰብ ብላችሁ ነው የመጣችሁት? አሁን አምስት ጓደኛማቾች ነው ያዩ ያሉት ወይ ዘመድ ብልትሆኑ ይችላላችሁ?
አዎ ጓደኛሞች ነን፣ አንድ ላይ ነው የመጣን።
እንደማየው የአገር ባህል ልብስ ለብሳችኋል ሁላችሁም፣ ጠዋፍ ይዛችኋል። ይሄ የየአመት ልምዳችሁ ነው? ዘንድሮ ነው ለየት እናደርገው ብላችሁ ነው? እሱ ነገር ይስጥ።
ዛሬ በህብረት ሆነ እንጂ ሌላ ጊዜ በተናጠል ነበር የምንሄደው ከቤተሰቦቻችን ጋር። ዛሬ በህብረት እንሂድ ብለን ነው አንድ ላይ።
ለምን ለየት ልታደርጉ ታሰባችሁ? ዛሬ በህብረት እንሂድ የሀገር ባህል ልብስ ለብሰን ጠዋፍ ይዘን እንሂድ።
ያው እንግዲህ ድባቡ ሲመጣ 2010ን እንግዲህ ሞቅ ባለ ሁኔታ እንቀበል ብለን ነው እነሱን ጠይቃቸው።
ወደ አንቺ ልምጣ። ሙሉ ስምሽን ነገር
አና ወልድ ይባላል።
አና ዘንድሮ ስታዩ የአንቺን ግምገማ ንገሪኝ። አሁን በየአመቱ እንመጣለን ብላለች እሷ፣ በተለያየ መንገድም ቢሆን ለየት ያለ ነገር አይተሻል? ድምቀቱ እየጨመረ ነው የመጣው?
ሰቡ በጣም ዘንድሮ የተለየ ነው ብዙ ነው እና በጣም ደስ ይላል።
ስለዚህ ካምናው ዘንድሮ ደመቅ ብሎብሻል?
አዎ በጣም ደመቅ ያለ ነው፣ ደስ ይላል።
ሙሉ ስምሽን ነገር።
እኔ ቤዛዊት ሞገስ እባላለሁ።
ስትመጪ ምክንያትሽ ሃይማኖታዊ ነው ብቻ ነው ወይ ምንድን ነው ምክንያታችሁ ስትመጡ መስቀል ለበዓል በዓል ለማክበር?
ትልቁ ነገር ሃይማኖታዊ ነው፣ ኦርቶዶክስ ተዋህዶ ተከታዮች ነን። ከዛ ውጭ ግን ፌስቲቫልም ነው፣ ሰው ብዙ ሰው የሚያከብረው በዓል ነው እና ደስ ይላል መስቀል አደባባይ መጥቶ ማክበር እዛም ጭምር ነው።
አሁን የእናንተ እንግዲህ ምናልባት በግሩፕ በቡድን የመጣችሁት ጠዋፍ ይዛችኋል፣ የአገር ባህል ልብስ ለብሳችኋል። ዘንድሮ ለየት እናድርገው ብለን ነው ብለዋል ጓደኞችሽ። ምክንያታችሁ እሱ ነው? ይሄ ከፌስቲቫልነቱ የሚነሳ ነው ይመስለኛል። ፌስቲቫል ካልሹ ጋር የሚገናኝ
ትክክል ነው ማለት ትልቅ ፌስቲቫል ነው። ያው እንደምታውቀው በዩኔስኮም የተመዘገበ ፌስቲቫል ነው እና ከእሱ አንጻር እኛም አብሮነታችንን ለማክበር ነው የመጣ ነው። ይህን ትልቅ ፌስቲቫል ለመሳተፍ ነው አንድ ላይ የመጣ ነው። እንደምታየው አንድ አይነት ቀሚስ ሆኖ ምስ ለብሰናል እና ያን ነገር ለማድመቅ ነው ፌስቲቫል ለማድመቅ ነው የመጣ ነው።
የበኩላችን አስተዋጽኦ ነው ማለት ነው።
የበኩላችን አስተዋጽኦ ነው ማለት ነው።
ወደ አንቺ ልምጣ። ስምሽን ነገረኝ ነው።
ፋሲካ ይባላል።
ፋሲካ የአባት ስም
ኪዳኔ።
ፋሲካ እንግዲህ ከሃይማኖታዊ ምክንያታችን በተጨማሪ ፌስቲቫል መሆኑ የአደባባይ በዓል ነው፣ ለዛ ነው የምንመጣው ብላለች እና በየአመቱ ነው ወይስ አልፎ አልፎ ነው የምትመጡት? መጀመሪያ እሱን ነገር።
እኔ መጀመሪያ ነው ስመጣ፣ ግን ደስ ብሎኛል።
ለምሽ የመጡ ሌላ ጊዜ?
ሌላ ጊዜ ዛሬም ለምኝ የመጣሁት አይ ደስ ይላል ዛኔ ክፍለ ሀገር ነበር የማከብረው ዛሬ
ክፍለ ሀገር ነበር የምትኖሪው የት ነበር የምትኖሪው
ጅማ
ኦኬ ጅማ ነበር የምታከብሪው ምን አየሽ አንቺ እንግዲህ ከነሱ በተሻለ እነ መገምገም ትቻለሽ ስታዩ ምንድነው አጠቃላይ ግምገማሽ
ደስ ይላል በጣም ህዝቡም እንደ ኦርቶዶክስ እምነት እንደ አለቹ እንደ ፌስቲቫልም አርገው ነው ያከበረው ያለው ሁሉም ከሌላ ማገር የሚመጣ ህዝብ ታደመበት ነው እና ደስ ይላል በጣም
ከሌላ ማገር ሲ ቱሪስቶቹን ማለት
ቱሪስቶቹን
ለካ እስከዛሬ አመልጦኛል በዚህ መንገድ ባከበር ደስ ይለኝ ነበር ከጓደኞቼ ጋር አስብሎሻል
አዎ ደስ ይላል በህብረት እንድንሰባሰብም ያው
ምክንያቱም በጣም አመሰግናለሁ እንኳን አደረሳችሁ
አሜን
በዛሬው የመስቀል ደመራ በዓል ላይ ፕሬዝዳንት ዶክተር ሙላቱ ተሾመ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስና የህንዳቻቸው እንደዚሁም ሌሎች እንግዶች ተገኝተዋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
እንድርን ለዘገባው እናመሰግናለን አድማጮች ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን ኒውዮርክ ሄደው በነበረ ጊዜ ከተወሰኑ የአፍሪካ መሪዎች ጋር ተገናኝተው ነበር ራሳቸውን የመቻልና አፍሪካም ዩናይትድ ስቴትስም ውስጥ ስራዎችን ለመፍጠር የሚያስችሉ ድሎችን ለማጠናከር ቁርጠኝነት ላላቸው ሀገሮች የምጣኔ ሀብት አጋርነታችንን መቀጠል እንሻለን ብለዋል ፕሬዚደንቱ ለአፍሪካውያኑ መሪዎች። አፍሪካ ግዙፍ የንግድ አቅምና ሰፊ የገበያ እድሎች ያሏት አህጉር መሆኗን የሚጠቁመው የዕለቱ ርዕሰ አንቀጽ በዓለም እጅግ በተፋጠነ ሁኔታ በማደግ ላይ ካሉ ሀገሮች ውስጥ 10ሩ የሚገኙት አፍሪካ ውስጥ መሆኑን ይናገራል። ግብርናን ኢነርጂን ማመላለሻን ጤና ጥበቃን ጉዞና ቱሪዝምን ጨምሮ በተለያዩ ኢንዱስትሪዎች ውስጥ እየሰፋ ያለው የአሜሪካ ንግድና መዋዕለ ንዋይ በመላ አህጉሩ ውስጥ ሕይወትን ያሻሽላል ብለዋል ፕሬዚደንት ትራምፕ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚተዳደረው ሚሌኒየም ቻሌንጅ ኮርፖሬሽን አስደናቂ የምጣኔ ሀብት ለውጦችን ባደረገችው ኮት ዲቯር ውስጥ በሚሊዮኖች ዶላሮች የሚቆጠር ገንዘብ ለማፍሰስ እያሰበ መሆኑን ርዕሰ አንቀጹ ጠቁሞ ፕሬዚደንት ትራምፕ ሳሶልን የመሳሰሉ አፍሪካውያን ኩባንያዎችም ዩናይትድ ስቴትስ ውስጥ ነዋይ ያፈሳሉ ብለን ተስፋ እናደርጋለን ማለታቸውን አስታውሷል። ሳሶል ሉዊዚያና ግዛት ውስጥ ብዙ አዳዲስ ስራዎችን የሚያስገኝ የ9 ቢሊዮን ዶላር ፔትሮኬሚካል ተቋም እየገነባ መሆኑንም አስታውቋል። ዩናይትድ ስቴትስ ከአፍሪካ መንግስታት ጋር ቁልፍ በሆኑ የጤና መርሃ ግብሮች ላይ አጋርነቷን እንደምትቀጥልም አመልክቷል ርዕሰ አንቀጹ። አፍሪካ ውስጥ ያሉ ግጭቶችን አስመልክቶ ሁከትን ለማስወገድ ሽብር ፈጠራን ለመቀልበስና ለሰብአዊ ቀውሶች ምላሽ ለመስጠት በሚካሄዱ ስራዎች ውስጥ ዩናይትድ ስቴትስ ከሀገሮችና የአፍሪካ ህብረትን ከመሳሰሉ ድርጅቶች ጋር እንደምትተባበርም ርዕሰ አንቀጹ ገልጿል። አይሲስን አልሻባብን ቦኮ ሐራምንና አልቃይዳን የመሳሰሉ የሽብር ቡድኖች በብዙ የአፍሪካ ሀገሮች ላይ ስጋትን ደቅነዋል ያለው ርዕሰ አንቀጽ ፕሬዚደንት ትራምፕ የሽብርተኞችን መጠጊያና መሸሸጊያዎች ለማጥፋት ገንዘብ እንዲያደርሳቸው ለማድረግና የከሰረ አስተሳሰባቸውን ድጋፍ ለማሳጣት ከሀገሮች ጋር በመስራቷ ዩናይትድ ስቴትስ ትኮራለች ማለታቸውን ጠቁመዋል። ዩናይትድ ስቴትስ ደቡብ ሱዳንና ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የሚሊዮኖችን ሕይወቶች አደጋ ላይ የጣሉትን ሁከቶች እየተከታተለች መሆኗን ያነሳው ርዕሰ አንቀጽ ይህንን አደጋ የማቆም ተጨባጭ ውጤት አፍሪካ መር የሆነ የሰላም ሂደትን እንደሚጠይቅ ፕሬዚደንት ትራምፕ ማሳሰባቸውን እንዲሁም የግጭቶች ማስወገጃና መቆጣጠሪያ መንገዶችን ለመምከር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ወደ አፍሪካ እንደሚጓዙ አመልክቷል። ነጻ በራሳቸው የቆሙና ዲሞክራሲያዊ መንግስታት የአፍሪካን ጨምሮ ለሰው ልጅ ደስታና ለስኬት እጅግ አስፈላጊ ተሽከርካሪዎች ናቸው ሲሉ ፕሬዚደንት ትራምፕ ባስተላለፉት መልእክት ርዕሰ አንቀጹ ሐተታውን ቋጭቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ፕሮግራማችንን እያገባደድን ነው። ከመላያታችን በፊት የማጠቃለያ ዜና እናሰማለን።
ከፒዮንግያንግ ጋር ጦርነት ላይ አይደለሁም ስትል ዩናይትድ ስቴትስ አመለከተች። በሰሜን ኮሪያ ላይ ጦርነት አላወጅንም ሲሉ በትላንትናው ዕለት ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ሴራ ሀከቢ ናቸው። እንደ እውነቱ ከሆነ ያ አነጋገር መሰረተ ቢስ ነው ብለዋል። ከቃል አቀባዩ አስተያየት ጥቂት ሰዓታት ቀደም ብሎ የቀደመውን ውንጀላ ያሰሙት ሰሜን ኮሪያ በያዘችው ዛቻና ማስፈራራ ከቀጠለች ፒዮንግያንግ የምትባል ሀገር አትኖርም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ያስተላለፉትን መልእክት ዋቢ ያደረጉት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ናቸው። ሪዮ ያንግ ሆ በተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገኝተው ለጋዜጠኞች በሰጡት አስተያየት በእርግጥ ይህ አነጋገር በአሁኑ ወቅት ዩናይትድ ስቴትስን ፕሬዚዳንታዊ መንበር ከተቆነጠጡ ሰው ሲሰማ ይሄ በግልጽ የጦርነት አዋጅ ነው ብለውታል። ሰሜን ኮሪያ የውጭ ጉዳይ ሚኒስትር ማክለው አገራችን ላይ የመጀመሪያውን ጦርነት ያወጀችው ዩናይትድ ስቴትስ መሆኗን የተባበሩት መንግስታትም ሆነ ዓለም በሙሉ ሊያስታውስ ይገባዋል ብለዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብሔራዊው የአሜሪካ እግር ኳስ ውድድር ወቅት ብሔራዊ መዝሙር ከመዘመሩ አስቀድሞ በአገሪቱ ይታያል ያሉትን የዘረኝነት አዝማሚያ በመቃወም ተንበርክከው ስሜታቸውን የሚገልጹ ተጫዋቾችን በመቃወም የነቀፌታ ድምፅ ያሰሙ ተመልካቾችን አወደሱ። በትላንትናው ምሽት ከአሪዞናው ካርዲናሎች ቡድን ከሚያደርጉት ጨዋታ አስቀድሞ ሰሞኑን ሌሎች በርካታ ተጫዋቾች እንዳደረጉት ሁሉ ተንበርክከው ተቃውሟቸውን የገለጹት የዳላስ ካውቦይ ቡድን አባላትና የቡድኑ ባለቤት ጄሪ ጆንስ ናቸው። ቆይቶም መዝሙሩ ሲሰማ ከተንበረከኩበት ተነስተዋል። ፕሬዚዳንት ትራምፕ ታዲያ ይህን አስመልክቶ በትዊተር አማካኝነት ባስተላለፉት መልእክታቸው ትናንት ማታ በብሔራዊ እግር ኳስ ሊግ ጨዋታ ወቅት የዳላሱ ቡድን ተጫዋቾች በሙሉ ተንበርክከው ተቃውሟቸውን ሲገልጹ እነሱን መልሰው በመቃወም በጩኸት ያሰማው ተመልካች ድምፅ እስከ ዛሬ ከሰማሁት ሁሉ የላቀና ታላቅ ቁጣ የተገለጸበት ነበር ሲሉ ጽፈዋል። ሳያሰልሱም ለአምስተኛ ቀን የተጫዋቾቹን ተቃውሞ መግለጫ በመንቀፍ የጻፉት ትራምፕ አክለውም ሰዎች ከጨዋታው በፊት በባንዲራችን ላይ የሚቃጣውን አክብሮት የጎደለው ድርጊት ለማየት ቴሌቪዥናቸውን ከሚከፍቱበት ሁኔታ በስተቀር ብሔራዊው የእግር ኳስ ሊግ ተመልካችና ተቀባይነት አጥቷል ሲሉም ተሳልቀዋል። ይሁንና መዝሙሩ በሚዘመርበት ወቅት የዳላስ ቡድን ተጫዋቾች መቆማቸውን ትልቅ አዎንታዊ ለውጥ ነው ብለውታል። ሁላችንም አገራችንን እንወዳለንም ብለዋል። የኢራቅ ኩርዶች ነጻ አገር ለመሆን በትላንትና ዕለት የሰጡትንና ከኢራቅ መንግስት ከጎረቤት ሀገሮችና እንዲሁም ከዩናይት ስቴትስ ተቃውሞ የተሰነዘረበት የህዝበ ውሳኔ ድምፅ ውጤት ዛሬ ይታወቃል ተብሎ ተጠብቋል። አድማጮች፣ ለማጠቃለያ ዜናው የተያዘ ክፍለ ጊዜ በዚሁ አበቃ።
ዜናችንን ጨርሰናል። ከመሰናበታችን በፊት ግን በዚህ ሙዚቃ ነው የምንለያየው። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድናችሁ አዲሱ አበበና
አሉላ ከበደንን። እኛን ተከትሎ የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና እደሩ፣ መልካም በዓል።
Yeah.